የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ግንቦት 23 2016 ዓ.ም ምረስ ስርጭታችን ጀመረ። ከአማራ ክልል ጸጥታዊ ቀውስ ጋር በተያያዘ በሽብር የተከሰሱ ተጠርጣሪዎች ማረሚያ ቤቶች የፍርድ ቤቶችን ትዕዛዝ እየፈጸሙ እንዳልሆነ አመለከቱ።
ሳምንቱ ሙሉ እንዲገባላቸው አድርገናል። ከትናንትና ጀምሮ ያው የመንግስት ስራ ሰዓትና በሁሉም ዕለት እንዲገባላቸው ምግብ በማንኛውም ሰዓት እንዲገባላቸው ትዕዛዝ ሰጥቻለሁ፣ የተፈጸመዋል ያሉ
ከተከሳሽ ጠበቆች መካከል አንዱ ሁንሱን ሰለሞን ገዛኝን ሰማናቸው። ሙሉ ዘገባው በምሽቱ ይደመጣል። እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። እንግዲህ ወልዴ ይጠብቃችኋል።
በድጋሚ እንደምን አመሻችሁ ክብራትና ክብራን። የሚኒስትሮች ምክር ቤት የተለያዩ ረቂቅ አዋጆችን ወደ ተወካዮች ምክር ቤት ላከ። ትራምፕ በፍርድ ቤት ጥፋተኛ መባላቸውን አወገዙ። በደቡብ አፍሪካ ምርጫ ANC መንግስት ለመመስረት የሚያስችል ድምፅ አለማግኘቱ፣ እንዲሁም ዩክሬን የኔቶ አባላትን መሳሪያ በመጠቀም ሩሲያን ለማጥቃት ፈቃድ አገኘች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሚኒስትሮች ምክር ቤት የተለያዩ ረቂቅ አዋጆችን ዛሬ ወደ ተወካዮች ምክር ቤት ልኳል። የሚኒስትሮች ምክር ቤት ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጭ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ ህጋዊ የፖለቲካ ፓርቲ አድርጎ መልሶ መመዝገብ የሚያስችል ስርዓት ለመዘርጋት የሚያስችል ብሎ የገለጸውን ረቂቅ አዋጅ ማሻሻያ አዘጋጅቶ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ዛሬ በፌስቡክ ገጹ ላይ ካጋራው መረጃ ለመረዳት ተችሏል። የሚኒስትሮች ምክር ቤት ዛሬ አርብ በአካሄደው 32ኛ መደበኛ ስብሰባ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ማሻሻልን በተመለከተ ካቀረበው ረቂቅ በተጨማሪ በንብረት ማስመለስ ረቂቅ አዋጅ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት አስተላልፏል። በወንጀል የተገኙ ንብረቶችንና ገንዘቦችን ውጤታማ በሆነ መልኩ ለመያዝ፣ ለማገድ፣ ለመውረስ ወይም ለማስተዳደር የሚያስችል ግልጽና ዝርዝር የህግ ማዕቀፍ ማዘጋጀት አስፈላጊ በመሆኑ አዋጁ እንደተዘጋጀ የጠቅላይ ሚኒስትር ጽህፈት ቤት ካጋራው ጽሑፍ ለመረዳት ተችሏል። ምክር ቤቱ በተጨማሪም በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ስለማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበ አዋጅ ላይ ተወያይቶ ወደ ተወካዮች ምክር ቤት እንዲላክ በሙሉ ድምፅ ወስኗል ተብሏል። በደቡብ አፍሪካ ምርጫ የአፍሪካ ብሔራዊ ኮንግረስ ANC እየመራ ቢሆንም መንግስት ለመመስረት የሚያስችል አብላጫ ድምፅ እንዳላገኘ በመነገር ላይ ነው። እስካሁን 2/3 የሚሆነው ድምፅ የተቆጠረ ሲሆን ላለፉት 30 ዓመታት በገዢ ፓርቲነት የቆየው ANC ከ42% በታች ድምፅ እንዳገኘ ከምርጫው ኮሚሽን የሚወጡ አሃዞች ጠቁመዋል። በመጨረሻው ውጤት ከ50% በላይ የሚሆነውን ድምፅ እንደማያገኝ በመጠበቅ ላይ ሲሆን ይህም መንግሥት ለመመስረትና ፕሬዝደንቱን ለመሾም ከሌሎች ፓርቲዎች ጋር እንዲቀናጅ ሊያስገድደው ይችላል ተብሏል። ከእንደ አውሮፓውያን አቆጣጠር 1994 ጀምሮ በፓርላማ አብላጫ ድምፅ ይዞ በገዢ ፓርቲነት የቆየው ANC በረቡዕ ምርጫ በርካታ ህዝብ ድምፅ አጥቷል። በ1994 በኔልሰን ማንዴላ መሪነት ተወዳድሮ 62% ድምፅ ማግኘቱ ይታወሳል። በረቡዕ ምርጫ ዲሞክራቲክ አላያንስ 22.64% ድምፅ በማግኘት በሁለተኝነት በመከተል ላይ ነው። የቀድሞው ፕሬዚደንት ጄኮብ ዙማ አዲስ ፓርቲ ኡምኮንቶ ስዌዜ ኤምኬ ፓርቲ 12% ድምፅ በማግኘት ሶስተኛ ደረጃን ይዞ ይከተላል። አጠቃላይ ውጤቱ በሳምንቱ መጨረሻ እንደሚታወጅ በመጠበቅ ላይ ሲሆን ፖለቲከኞች በANC መሪነት በሚፈጠር ቅንጅት ላይ ትኩረታቸውን አድርገዋል ተብሏል። ኬንያ ወደ ሄይቲ የጸጥታ ኃይል መላኩን እንደምትገፋበት አስታወቀች። በወሮበሎች ትርምስ ውስጥ ወዳለችው ሄይቲ በተባበሩት መንግስታት ድርጅት አስተባባሪነት የጸጥታ ኃይል በመላኩ እንደምትገፋበት የኬንያው ፕሬዚደንት ዊሊያም ሩቶ ዛሬ አርብ አስታውቀዋል። የኬንያ መንግስት 1000 የሚሆን የፖሊስ ኃይል ወደ ሄይቲ በሳምንታት ውስጥ ለመላክ ቢወስንም በአገሪቱ የሚገኙ የቅዱ ተቃዋሚዎች ጉዳዩን ወደ ፍርድ ቤት በመውሰድ ለማስቆም በመጣር ላይ ናቸው። ባለፈው ጥር አንድ ፍርድ ቤት እቅዱን ህገ መንግስታዊና ህገወጥ በማለት የበየነ ሲሆን መንግስት የፍርድ ቤቱን ውሳኔ ችላ ብሏል በሚል ተቃዋሚዎች አዲስ ክስ በከፍተኛ ፍርድ ቤት ከፍተዋል። ከፍተኛው ፍርድ ቤት በጉዳዩ ላይ ከ10 ቀናት በኋላ ውሳኔ ለመስጠት ቀጠሮ ይዟል። የጸጥታ ልዑኩ ከ3 ሳምንታት በኋላ ወደ ሄይቲ እንደሚላክ ፕሬዝዳንት ሩቶ ባለፈው ሳምንት ዋሽንግተንን በጎበኙበት ወቅት ለቢቢሲ ዜና ወኪል ተናግረው ነበር። አንድ የቃኝ ቡድን ወደ ሄይቲ ልከው በመሬት ላይ ስላለው አጠቃላይ ሁኔታ ሪፖርት መቀበላቸውን ሩቶ አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ትራምፕ በፍርድ ቤት ጥፋተኛ መባላቸውን አወገዙ። በኒውዮርክ ከህዝብ ተወጣጣ ችሎት በ34 ክስ አይነቶች ትናንት ጥፋተኛ እንደሆኑ የተወሰነባቸው የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔውን አሳፋሪ ሲሉ አውግዘዋል። ትራምፕ ከውሳኔው በኋላ ከፍርድ ቤት ሲወጡ እንደተናገሩት የእርሳቸው ጠፋንታ የሚወስኑት በምርጫ ቀን ድምጽ ሰጪዎች መሆናቸውን አስታውቀዋል። የተጨበረበረ ክብር የሌለው የፍርድ ሂደት ነው። እውነተኛ ፍርድ በህዳር 5 ቀን ይሰጣል ብለዋል ትራምፕ መጪውን የምርጫ ቀን ለማመልከት። የቀድሞው ፕሬዝዳንት ዛሬ ጠዋት ትራምፕ ታወር በሚታወቀው የኒውዮርክ ህንጻቸው ጋዜጣዊ መግለጫ ሰጥተዋል። ፍርዱን ይግባኝ እንደሚሉም አስታውቀዋል። የትራምፕ የምርጫ ዘመቻ ቡድን በትላንትና ሁለት ብቻ 34.8 ሚሊዮን ዶላር መሰብሰቡን አስታውቋል። ትራምፕ በአሜሪካ ታሪክ በወንጀል ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆነዋል። ትራምፕ የተከሰሱት ከ2016 ምርጫ ቀደም ብሎ ለወሲብ ፊልም ተዋናይ ግንኙነታቸውን ይፋ እንዳታወጣ አፍ ማዘጊያ ገንዘብ ከፍለዋል፣ ወጪውንም ለመደበቅ በንግድ ዶሴዎቻቸው ላይ በተጨበረበረ መንገድ አስፍረዋል በሚል ነበር። ቅጣቱ ከአንድ ወር በኋላ በእንደረፋን አቆጣጠር ሐምሌ 11 2024 እንደሚሰጥ ታውቋል። ጥፋቱ እስከ 4 ዓመት በእስር የሚያስቀጣ ሲሆን ዳኛው ትራምፕን በእስር ይቅጡ ወይም በአመክሮ ይለፋቸው በዕለቱ የሚታወቅ ይሆናል። በተመሳሳይ ወንጀል ጥፋተኛ የተባሉ ሰዎች የእስር ቅጣት ያልተለመደ መሆኑን የሕግ ባለሙያዎች በመናገር ላይ ናቸው። ዩክሬን የኔቶን አባላትን መሳሪያ በመጠቀም ሩሲያን ለማጥቃት ፈቃድ አገኘች። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት በሚሰጥ መሳሪያ ዩክሬን የሩሲያ ውስጥ የሚገኙ ኢላማዎችን እንድትመታ ሀገራትና የቃል ኪዳን ድርጅቱ ተስማምተዋል። የቃል ኪዳን ድርጅቱ መሪ ጀንስ ስቶልተንበርግ ዛሬ አርብ ዩክሬን የአባላትን መሳሪያ ተጠቅማ በሩሲያ ግዛት ውስጥ ኢላማ እንድትመታ የቀረበውን ሐሳብ ደግፈዋል። አሜሪካና ጀርመን እስካሁን ለዩክሬን በሚሰጡት መሳሪያ ሩሲያ ግዛት ውስጥ ጥቃት እንዲፈጸም ሳይፈቅዱ የቆዩ ቢሆንም ሁለቱም አገራት ውሳኔያቸውን ለውጠዋል። አሜሪካ ትናንት ሐሙስ ዩክሬን በሚሰጣት መሳሪያ ሩሲያን ኢላማ ማድረግ እንደምትችል ፈቃድ ሰጥታለች። ነገር ግን የዩክሬን ሁለተኛ ከተማ በምትገኝበት የካርኪቭ ክልል አቅራቢያ ያሉ ኢላማዎችን ብቻ እንደሚሆን አስታውቃለች። ውሳኔው ትልቅ የፖሊሲ ለውጥ እንደሆነ በመናገር ላይ ነው። የአሜሪካንን ውሳኔ በመከተል ጀርመንም ዛሬ አርብ መሳሪያዋን ሩሲያን ለማጥቃት ጥቅም ላይ እንዲውል ፈቅዳለች። ይህ በእንዲህ እንዳለ የዩክሬን ባህር ኃይል ዛሬ አርብ የተኮሰው ሚሳኤል ካቭካዝ በተባለው የሩሲያ ወደብ የሚገኝን የሩሲያ የነዳጅ ማጠራቀሚያ እንደመታ ታውቋል። የዩክሬን ድሮኖችም ሌላ የነዳጅ ማጠራቀሚያ እንደመቱ ሰራዊቱ በመግለጫው አስታውቋል። በመጨረሻም ከዛው ከሩሲያ ሳንወጣ የሩሲያ አሜሪካዊ ጋዜጠኛዋ የእስር ጊዜን አራዝማለች። ሩሲያ አሜሪካዊ ጋዜጠኛ አልሱ ኩርማሼቫ ለተጨማሪ 2 ወራት በእስር እንድትቆይ አንድ የሩሲያ ፍርድ ቤት ዛሬ ወስኗል። ጋዜጠኛዋ የውጭ ወኪል መሆኗን ሳታስመዘግብ የሩሲያ መከላከያን በተመለከተ መረጃን ሰብስባለች በሚል ባለፈው ሰኔ በሩሲያ የጸጥታ ኃይሎች በአውሮፕላን ማረፊያ ሳለች ፓስፖርቷ ተነጥቆ ለአጭር ጊዜ ታግታ ነበር። በኋላም በጥቅምት ወር ለእስር ተዳርጋለች። አልሱ ኩርማሼቫ በአሜሪካ መንግስት በጀት በሚንቀሳቀሱትና የአሜሪካ ድምጽ እህት ሚዲያ የሆኑት የነጻ አውሮፓ ሬዲዮና ነጻነት ሬዲዮ ባልደረባ ነች። ጥምር ዜግነት ያላት አልሱ ኩርማሼቫ ለቤተሰብ ጉዳይ ነበር ባለፈው ግንቦት ወደ ሩሲያ ያቀናቸው። አልሱ ኩርማሼቫ ከባለቤቷና ከሁለት ልጆቿ ጋር በፕራግ ከተማ ነዋሪ ስትሆን ጥፋተኛ ከተባለች እስከ 10 ዓመት ሊፈረድባት እንደሚችል ከታሪ ድርጅቷ ማስተዋወቁን የአሶሲየትድ ፕሬስ ዘገባ አመልክቷል። ክብራትና ክብራን በዚህ የምሽቱን ዜና እናጠቃልላለን። ለቀሪው ዝግጅቶች ወደ ሀብታሙ መልሳቸዋለሁ።
እንግዶልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ዝግጅታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳሽናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ@voanews ላይ በቀጥታ እየተደመጡ ይገኛሉ። ወደ አብይ ርዕሳችን ይሻገራል። የፌደራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት ከመደበኛው ጊዜ ቀጠሮ በተለየ የሽብር ተከሳሾችን የሰብአዊ መብቶች አቤቱታን ተመልክቶ ለማረሚያ ቤቶች በድጋሚ ትዕዛዝ ሰጥቷል። ከአማራ ክልል ጸጥታዊ ቀውስ ጋር በተያያዘ በሽብር የተከሰሱት እነ አቶ ዮሐንስ ቦያለውና እነ ዶክተር ወንደሰን አሰፋ በቤተሰብ የምግብ አቅርቦትና ጥየቃ ላይ በማረሚያ ቤት የተጣለው ገደብ እንዲነሳና ሌሎችም የሰብአዊ መብቶች እንዲከበሩልን የተሰጠው ትዕዛዝ አልተከበረም ሲሉ አቤቱታ አቅርበዋል። የማረሚያ ቤት ኃላፊዎች በፍርድ ቤቱ ትዕዛዝ መሰረት ዛሬ አርብ ችሎት ቀርበው በአቤቱታው ላይ ማብራሪያ መስጠታቸውንና ችሎቱም ትዕዛዙ በመልአት እንዲከበር በድጋሚ ማዘዙን ከተከሳሾች ጠበቃ አንዱ ጠበቃ ሰለሞን ገዛኝ ለአሜሪካ ድምጽ አብራርተዋል። እዚህን ጉዳይ ዝርዝር ኬኔዲ አባተ ይዟል።
በነ አቶ ዮሐንስ ቦያለውና በነ ዶክተር ወንደሰን አሰፋ መዝገብ የሽብር ክስ የተመሰረተባቸው ተከሳሾች ከዚህ ቀደም ተፈጽሞብናል ባሏቸው የመብቶች ጥሰት ላይ ማረሚያ ቤት ማስተካከያ እንዲያደርግ የተሰጠው ትዕዛዝ ተፈጻሚ አልሆነም በሚል በድጋሚ ባቀረቡት አቤቱታ ላይ ዛሬ አርብ የማረሚያ ቤት ኃላፊዎችን ምላሽ የተመለከተው የፌደራሉ ከፍተኛ ፍርድ ቤት ህገ መንግስትና የሽብር ወንጀሎች ችሎት በድጋሚ ትዕዛዝ ሰጥቷል። ተከሳሾቹ ባለፈው ግንቦት 5 ቀን 2016 ዓ.ም ከሌሎች እስረኞች በተለየ መልኩ በማንነታችን ተለይተን በቤተሰብ ጥየቃና በምግብ አቅርቦት ሰዓት ላይ ገደብ ተጥሎብናል የሚሉና ሌሎችንም የመብት ጥሰት አቤቱታዎች አቅርበው ነበር። በጉዳዩ ላይ የቃሊቲና የቅሊንጦ ማረሚያ ቤት የእስረኞች አስተዳደር ኃላፊዎች ግንቦት 29 ቀን በችሎት ቀርበው እንዲያስረዱ፣ ሆኖም እስከዚያው ድረስ ተከሳሾቹ ከዚህ ቀደም ያገኙት የነበረው አገልግሎት እንዲፈጸም በማለት ትዕዛዝ መስጠቱን መዘገባችን ይታወሳል። ይሁን እንጂ ትዕዛዙ የተፈጸመ አይደለም በማለት በድጋሚ አቤቱታ ማቅረባቸውን ተከትሎ ችሎቱ ከመደበኛው የጊዜ ቀጠሮ በተለየ መልኩ የማረሚያ ቤት ኃላፊዎች ዛሬ አርብ ግንቦት 23 ቀን 2016 ዓ.ም ቀርበው እንዲያስረዱ በሰጠው ትዕዛዝ መሰረት ዛሬ ችሎት ቀርበው ማስረዳታቸውንና የተከሳሽ ጠበቆችን መገኘታቸውን ከጠበቆች አንዱ አቶ ሰለሞን ገዛህኝ ተናግረዋል። የማረሚያ ቤት ኃላፊዎቹ ትዕዛዙ ለምን እንዳልተፈጸመ በችሎቱ ለቀረበላቸው ጥያቄ ከደህንነት ጋራ የተገናኘ ምላሽ መስጠታቸውንና ከትናንት ሐሙስ ጀምሮ ግን በመተግበር ላይ እንደሚገኙ ስለማስረዳታቸውም ጠበቃው ገልጸዋል።
ኮማንደር አስቻሉ የቃሊቲ ማረሚያ ቤት አስተዳደር በረነሱት አቤቱታዎች ላይ ለምን እንዳልፈጸመ የተለያዩ መልሶችን ሰጥቷል። ከዛም ውስጥ ለምሳሌ ምግብን በተመለከተ ፍርድ ቤቱ እንድትፈጽሙ ባለመሰረት ከትናንትና ጀምረን መፈጸም ጀምረናል አለ። ሰዓቱን በተመለከተ ሙሉ ሰዓት ሳምንት ሙሉ እንዲገባላቸው አድርገናል። ከትናንትና ጀምሮ ያው የመንግስት ስራ ሰዓትና በሁሉም ብለት እንዲገባላቸው ምግብ በማንኛውም ሰዓት እንዲገባላቸው ትዕዛዝ ሰጥቻለሁ የተፈጸመዋል ያሉ ግን ከዛ በፊት ለምንድን ያልፈጸምከው የሚለውን ጉዳይ በተመለከተ ከአለብን የሴኩሪቲ ሁኔታና እነሱም ደህንነት ሲባል ነው የሚል ያለው ምክንያቱም ነው ያሉ። እነሱን የሚጠይቁ ምግብ ይዘው የሚመጡ ሰዎች ማንነታቸውን አናውቅም፣ ብዙ ሰዎች ስለሚገቡ በእነሱ ላይ ጉዳት ያደርሳሉ የሚል ነበር ያስረሳው። ችሎቱም የእነሱን መብትን መገደብ ነው የሚሻልም ወይስ ይህንን ደህንነትን ጥበቃ የሚያደርግ የጸጥታ ኃይል ማሰማራት ነው አይነት ጥያቄ ነው የጠየቀው። ከኛም የቀረበው ጥያቄ ምንድን ነው? ፍርድ ቤቱ የቃሊቲ ማረሚያ ቤት በጣም ካሉት ማረሚያ ቤቶች በጥብቅ የሚጠበቅ ማረሚያ ቤት ነው። የሚገባው ሰው የማይታወቅ ስለሚሆን በእነሱ ላይ ጉዳት ያደርሳል የሚለው ታማኒነት የለውም፣ ይሄ ምክንያታዊ አይደለም የሚልም በእኛ በኩል መልስ ተሰጥቷል።
በተጨማሪም በተለይ በነ ዶክተር ወንደሰና ሰፋ መዝገብ ስር ያሉ ተከሳሾች የጠያቂዎቻቸው ቁጥር መገደቡን አስመልክቶ ላቀረቡት አቤቱታም የማረሚያ ቤቱ ኃላፊዎች በዛሬው ችሎት ምላሽ መስጠታቸውን ተናግረዋል። ህገ መንግስቱን በመተላለፍ የሚጠይቀንን አንድ ወይም ሁለት ሰው ብቻ አስመዝግቡ ተብለን ከቤተሰብ ከቅርብ ዘመዶቻችን ከጓደኞቻችንና ከሃይማኖት አባቶች ጋራ እንዳንገናኝ ተደርገናል በሚል ባቀረቡት አቤቱታ የማረሚያ ቤቱ ኃላፊዎች በተመሳሳይ ከደህንነት ጋራ የተገናኘ ምላሽ መስጠታቸው ቸውን አቶ ሰለሞን አስረድተዋል። በዚሁ በነ ዶክተር ወንደሰን መዝገብ ስር ያሉ ወደ 9 ወንዶች ተከሳሾች ከሚያዝያ 26 ቀን 2016 ዓ.ም ጀምሮ ከህግ ውጪ ከሞት ፍርደኞች ከተፈረደባቸው ታራሚዎችና ከማይመለከታቸው ጋራ ከታሰሩበት እንዲለዩ የተሰጠው ትዕዛዝም አለመፈጸሙን አመልክተዋል። እነዚህንና ሌሎችንም የመብቶች ጥያቄዎች አስመልክቶ የተሰጡት ትዕዛዞች ተፈጻሚ እንዲሆኑ ችሎቱ ለማረሚያ ቤቶቹ ጥብቅ ትዕዛዝ መስጠቱን አቶ ሰለሞን ተናግረዋል።
ይህን ፍርድ ቤቱ ካዳመጠ በኋላ ከዚህ በኋላ እስረኞቹ አሁን በሚቀጥለው በሚኖራቸው ቀጠሮ ላይ ይህ አልተፈጸመልንም የሚል ነገር እንዳያነሱ፣ ምክንያቱም ይሄ መዝገብ የደለበው በተከሳሾች የክስ ስንተን ሳይሆን በሚቀርቡ አቤቱታዎች ላይ ነው። መዝገቡ የደለበው በጣም ከፍተኛ የሆነ አቤቱታ እየቀረበ ነው። ይህም የሚቀርበው አቤቱታ በስራችን ላይ ከፍተኛ ተጽዕኖ አሳድሯል። ስለዚህ ከዚህ በኋላ አቤቱታም መምጣት የለበትም። እናንተ መፍታት የምትችሉትን በህጉ መሰረት እዛው መፍታት አለባችሁ። በዋና በዋና ጉዳይ ላይ ትዕዛዝ እንሰጣለን እንፈጽማለን ያላችሁትን እና አሁን ፈጽመናል ጀምረን ያላችሁትን በዛው እንድትቀጥሉ በማለት ተጠናቋል።
በሁለቱም መዝገቦች ስር ያሉ ተከሳሾች በአማራ ክልል ካለው ግጭት ጋር በተገናኘ የሽብር ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው በመከታተል ላይ የሚገኙ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሶስት ዓመት በላይ በእስር ላይ የሚገኙት የኦነግ አመራሮች ጉዳይ እንዳሳሰበው ገልጾ ለሕዝብ ተወካዮች ምክር ቤት አቤቱታ አቅርቧል። ቦርዱ አቤቱታውን ያቀረበው ኮሚቴ አቋቁሞ እስረኞችን ለመጎብኘት ላደረገው ሙከራ ከኦሮሚያ ክልል ፍቃድ ባለማግኘቱ እንደሆነ የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ለአሜሪካ ድምፅ ተናግረዋል። ኦነግ በበኩሉ እስረኞች በስጋት ላይ መሆናቸውን ገልጸዋል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ የቀረቡትን ደብዳቤዎች እንደማያስታውሱ ገልጸው ጉዳዩን ቋሚ ኮሚቴው የመፍታት ህጋዊ ስልጣን እንደሌለው ገልጸው መታየት ያለበት በፍርድ ቤት እንደሆነ ተናግረዋል። አስማማው አየነው የዚህን ጉዳይ ዝርዝር ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክር ቤት ምክትል ሰብሳቢ አቶ ውብሸት አየለ የታሰሩ የኦነግ ከፍተኛ አመራሮችን በተመለከተ ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ በደብዳቤ ማሳወቃቸውን ለአሜሪካ ድምፅ ገልጸዋል። ገዢው ፓርቲን ጨምሮ የፖለቲካ ፓርቲዎች አባል በሆኑበት ኮሚቴ አማካኝነት የፖለቲካ አመራሮች ሲታሰሩም ሆነ ችግር ሲያጋጥማቸው ችግሩን የመፍታት ቀደም ያለ ልምድ እንደነበር የገለጹት አቶ ውብሸት የታሰሩ የኦነግ አመራሮችን ጉዳይም በዚህ ኮሚቴ በኩል ለመፍታት ቢሞከርም ውጤት ማምጣት ሳይችል መቅረቱ ይናገራሉ።
ለእነኚህ ሰዎች አልሰራ እነኚህ ለሰባት ሰዎች ያቋቋምነውን ኮሚቴ ገዢው ፓርቲ ያለበት ኮሚቴ ነው፣ የትም መድረስ አልተባለም። በዚህ ምክንያት ግንቦት 2/2015 ላይ ለሕዝብ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ የ9 ወር ሪፖርት ስናቀርብ ካጋጠሙን ተግዳሮቶች መሀል አንዱ ይህንን አድርገን አቀረብ። አሁን ይህንን አድርገን ግንቦት 2/2015 ስናቀርብ ግንቦት 7/2015 በኦሮሚያ ክልል ፕሬዚደንት ልዩ ትኩረት ሰጥተውት ወደ እኛ ቢሮ ሰው ላኩ። የተላኩት ሰዎች ደግሞ በክልሉ ውስጥ ከፍተኛ ኃላፊነት ያላቸው ለምሳሌ የጽህፈት ቤታቸው ኃላፊ አቶ ሙገጣ፣ የአማካሪያቸው አቶ ከድር ማሞ፣ የፖሊስ ኮሚሽን ምክትል ኮሚሽነሩ አቶ ዘሩን ግዙማ፣ የማረሚያ ቤቶች ኃላፊ ኮማንደር ብርሃኑ ተረፋ፣ የፍትህ ቢሮ ኃላፊ አቶ ጉዮ ባሪ እነኚህ ናቸው የመጡት እና ውይይታችን ያው ያለፈው ነገር ምን ደረጃ ላይ እንደደረሰ እና ከዚህ በኋላ ደግሞ እንዴት መፍትሄ ይሄ ጉዳይ ሊያገኝ እንደሚችል ነበረ። ከዚህ በኋላ በቅርበት እንደምንሰራም ቃል ተገባብተን ተለያየን። ከዛ በኋላ እንደገና የእነኚህ ሰዎች ጉዳይ እንደገና በአቤቱታ ቀረበ።
የኦሮሞ ነጻነት ግንባር ኦነግ ህዝብ ግንኙነት ኃላፊ የሆኑት አቶ ለሚገመቹ በእስር ላይ ስለሚገኙ ሰባት ከፍተኛ አመራሮችና አባላቱ ላይ መጠነ ሰፊ ሲሉ የገለጹት እስራት መካሄዱን ገልጸው ይህንን ብሔራዊ ምርጫ ቦርድ ጨምሮ ለሚመለከታቸው አካላት ሲያሳውቁ መቆየታቸውን ተናግረዋል። ጉዳዩ ወደ ህዝብ ተወካዮች ምክር ቤት የደረሰውም እነዚህ ሙከራዎች ታልፈው እንደሆነ ገልጸዋል።
ስለነዚህ ሰዎች በተደጋጋሚ ስንጠይቅ ነበረ። ሌሎችንም አሉ። እነዚህ ከፍተኛ አመራሮች የሆኑትን ግን ከቦታ ወደ ቦታ እያዘዋወሩ እንደሁም ደግሞ አንዳንድ ጊዜ ደግሞ እንብዛም ደምዛቸውን ሲያጠፉበት የነበረበት ሁኔታ ነው ያለ። ስለነዚህ በተደጋጋሚ ስንጠይቅ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ እሱም በራሱ በኩል ያለውን በተዋረድ ያለው የመንግስት አካላትን እየጠየቀ ነው የነበረ። የኦሮሚያ ብሔራዊ ክልላዊ መንግስት እና ፕሬዚደንት ጽህፈት ቤት፣ የኦሮሚያ ፖሊስ ኮሚሽን፣ የኦሮሚያ አቃቢ ህግ ጽህፈት ቤት ወይ ደግሞ ፍቲ ጽህፈት ቤት እና ሌሎችንም አካላት ጠይቅ እንደነበረ በእኛ በነዛ አካላት በጻፈው ደብዳቤ ሁሉ እኛንም ሲያሳውቀን ነው የነበረው።
የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ቦርዱ ኮሚቴ አቋቁሞ እስረኞችን ለማግኘት ያደረገው ሙከራ ባለመሳካቱ ጥር 22 እና ግንቦት 19 2016 ዓ.ም ምረት በጻፋቸው ሁለት የአቤቱታ ደብዳቤዎች ጉዳዩን ለዲሞክራሲ ጉዳዮች ቋሚ ኮሚቴ ማሳወቃቸውን ተናግረዋል።
እስር ቤት እየቀያየሯቸው ይሆናል ቤተሰቦቹ እዚህ ቤት በሲባል እናስሚዳናገኙን እንደገና በባለስልጣኖቹም በተለይ ለፖሊስ ኮሚሽን ስንጽፍም አናገኙን ለኦሮሚያ ፖሊስ ኮሚሽን ማለት ነው። ከዚህ በኋላ እንግዲህ ክልል ፕሬዚዳንት ለራሳቸው ህዳር 24 2016 ዓ.ም ደብዳቤ ጻፈ። ይሄ ነገር አሁንም ከህዳር 24 2016 በምንም መልስ ሰምታ ጥር 22 2016 እና ግንቦት 19 2016 ሁለት ደብዳቤዎችን ለህዝብ ተወካዮች ምክር ቤት ለዴሞክራሲ ተቋማት ቋሚ ኮሚቴ ከዚህ በፊት ተግባሮችን ሪፖርት ያደረግንለት ነው። አሁን የደብዳቤያችንም እነዚህ ሰባት አመራሮች ላይ እስር ቤት እንደሚቀያየርባቸው፣ የታሰሩበት ጉዳይ በግልጽ እንደማይታወቅ፣ ፍርድ ቤት እንዳልቀረቡ፣ የአያያዝ ሁኔታቸው አሳሳቢ እንደሆነ እነዚህ አሁን የጠቀስኩልህን ከፓርቲው ያገኘናቸውን አቤቱታዎች መሰረት አድርገን ነው የጻፍነው። ይህንኑ ከፓርቲው ያገኘነው ደብዳቤ አባሪ አድርገን ለቋሚ ኮሚቴው ለተወካዮች ምክር ቤት ዲሞክራሲ ቋሚ ኮሚቴው ምንም ያልኩን ሁለት ደብዳቤዎች እንዲሁ ለፕሬዚደንቱ የጻፍነውን ደብዳቤ ለኦሮሚያ ፕሬዚደንት እና ሌሎቹም ሬሌቨንት የሆኑ ደብዳቤዎችን ሁሉ አያይዘን የላክ ነው። አዎ እውነት ነው። ለህዝብ ተወካዮች ምክር ቤት ለዲሞክራሲ ቋሚ ኮሚቴ ሁለት ደብዳቤ ጽፈናል።
በዚህ ጉዳይ ላይ የአሜሪካ ድምጽ ምላሻቸውን የጠየቃቸው የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ወነቱ አለንም የቀረቡትን ደብዳቤዎች እንደማያስታውሱ ገልጸው ጉዳዩን ቋሚ ኮሚቴው መፍታት ህጋዊ ስልጣን እንደሌለው በመግለጽ መታየት ያለበት በፍርድ ቤት እንደሆነ ተናግረዋል።
አደረጋጆ መድረሳ አስተውሱም ከዛ በፊት ግን በውይይቶቻችን በአይነት ነገር ተነስቶ ነበር እና አንደዙ ሁኔታ እንደተንደረጉ እነሱ ራሳቸው መሳወርድ እና የሚመለከታቸው አካላት እንዳረጉ አስታውሳል ነው። ከዛ በኋላ የሚኖረው ጣልቃ ገብነት ግን ጉዳዩ በፍርድ ቤት ማለቅ ያለበት ስለሆነ እኛ ጋር የሚመጣ ነገር የለውም። ማለት አላግባብ የተያዙ ከሆነ የሚለቀቁበት ስርዓትም ስላለ፣ የህግ ስርዓት ስላለ፣ ሌሎች ቆርቆ ስላለ፣ አካል ነፃ የማውጣት መብት ስላለ በዛ በኩል ነው መብቶቻቸው የሚያስከብሩ። ግን ዋናው ነገር የምንለው ደጋቢው ይመጣ ባይመጣ አስተዳደራዊ ጉዳይ አይደለም። ጉዳዩ በፍርድ ቤት ማለቅ ያለበት ጉዳይ ነው። ስለዚህ ጉዳዩም በፍርድ ቤት እንዲያውም እዚህ ወቅትም ተነጋግረናል። በዚህ መሰረት እንዲሆን ሰዎቹም ፓርቲውም ወደ ፍርድ ቤት ጉዳዩን ቢያመለክት ነው የሚሻል ብለናቸዋል እንጂ የቋሚ ኮሚቴ ገሌንስታ ገሌንስታ የማለት ስልጣን የለውም።
የፓርቲው ቃል አቀባይ አቶ ለሚ የእስረኞቹ ሁኔታም አሳሳቢ መሆኑን ጠቁመዋል።
እስረኞቹ ያሉበት ሁኔታ በጣም የሚያሳዝን ነው። አንድ ፍርድ ቤት ደርሶ ወይ በፍርድ ቤት የተፈረደባቸው ሳይሆን ስርዓትና ፖለቲካ የፈረደባቸው የፖለቲካ እስረኞች ሆነው ያለአንዳች ክስ አንዳንዶቻቸው ደግሞ ከነጭራሹ ፍርድ ቤት ያልቀረቡ እና አንዳንዶቹ ደግሞ ፍርድ ቤት ደርሶ ፍርድ ቤት ራሱ ነፃ ነው ያለ፣ እንደዚሁም ደግሞ አቃቢያን ህጉ ራሱ ያስከስ የሚችለው የለም ብሎ የለቀቁ ነው። እነዚህ ሰዎች አሁን ላይ ያሉት አንዳንዶቹ በጣም በጽኑ ህመማን ሆነው በሰው እገዛ የሚንቀሳቀሱት አሉ። አጠቃላይ ደግሞ ድርጅት ለእነዚህ ሰዎችና ለሌሎች ድርጅታችን ሰዎች ስጋት አለብን። ስጋቱን ደግሞ የፖለቲካ ኦፊሰራችን ግድያን ተከትሎ ይህንን ስጋታችን አሁንም ደግመን ደጋግመን በአጽንኦት የምንጠይቀው ህዝብም እንዲሰማን ያለ ማህበረሰቡም እንዲሰማን እንድረዳን እና እንድረዳን እንፈልገው እነዚህ ሰዎች ችግር ውስጥ እንዳሉ እኛም እንድርጅት የነበረን ችግሮች እየገፋን ችግሮቹንም ችለን እየተገፋን እንድንሆን አሁናዊ ያለንበት ሁኔታ ይሄ ነው። ይሄንን ደግሞ ሻቦርድም በዚህ መልክ ነው የገለጸልን።
ረጅም ጊዜያት ካለ ፍርድ ታስሯል የተባሉት የሆነ ከፍተኛ አመራሮችን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሂዩማን ራይትስ ዎች እንዲለቀቁ ባወጣቸው መግለጫዎች ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድም የፖለቲከኞቹ ጉዳይ ልባስ እስከሚያገኝ ድረስ መወትወቱ እንደሚቀጥል ምክትል ሰብሳቢው አቶ ውሸት አየለ ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየነውን ለቀደመው ዘገባ አመሰግናለሁ። ከዋሽንግተን ዲሲ የሚተላለፈው የአርብ ምሽት ስርጭታችን ይቀጥላል ከቪኦኤ። በምዕራብ ጉጂ ዞን ሶሮ ባርጋዳ ወረዳ በሸማቂዎችና በመንግስት የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ አንድ ሲቪል ሰውን ጨምሮ አራት ሰዎች መገደላቸውን የወረዳው አስተዳደር አስታውቋል። የሶሮ ባርጋዳ ወረዳ አስተዳዳሪ አቶ ጃርሶ ዱጋ ሌሎች ሁለት ሲቪሎች መቁሰላቸውንና ሁለት ታጣቂዎች መጎዳታቸውን ገልጸዋል። በስፍራው ነበርኩ ያሉ አንድ አስተያየት ሰጪ ታጣቂዎቹ አንድ ሰው ከተሽከርካሪ ላይ አስወርደው መግደላቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘደብዲዮስ ተጨማሪ ዘገባ አለው።
በኦሮሚያ ክልል ምዕራብ ጉጂ ዞን ሶሮ ባርጋዳ ወረዳም በመንግስት የጸጥታ ኃይሎችና በአከባቢው ሸማቂዎች መካከል በተካሄደ የተኩስ ልውውጥ ያልታጠቁም ሰላማውያን ነዋሪዎች መጎዳታቸውን የወረዳው አስተዳዳሪ አቶ ጃርሶ ዱጉ ለአሜሪካ ድምጽ አስታውቀዋል።
የኛ የጨሪሰ ገጠመ የሚባል በኦሮሚያ ጉጂ ያዋሳኝ ቦታ ላይ ነው የተካሄደው። እኛ ጸረ ሽምቅ ኃይልና በሚሊሻ ኃይል እንዲሁም ደግሞ የኦነግ ሸኔ ታጣቂዎች መካከል ውጊያ ተካሂዶ ነበር። አንድ እና ሁለት ሰዓት ውጊያ ነው። ከዛ በኋላ የተበታተነ ኃይል ነበረ። ከዛ ውጊያ ቆሟል። ሁለት ሰው ቆስሏል። ከኛ ደግሞ ሁለት ሰው ተሰውቷል። የእነሱን ደግሞ ሁለት ሰው የተባረከ ያለው አንድ ሰው ሁለት ሰው የሞተ ያለ።
አቶ ጃርሶ ድጎ ኦነግ ሸኔ ብሎ የጠራቸው የኦሮሞ ነጻነት ሰራዊት ታጣቂ ቡድኖች ከሌላ አካባቢዎች ጭምር ወደ ወረዳው በመግባት የአርብቶ አደሮችን ከብቶችን ይዘርፋሉ፣ ሰዎችንም ይገድላሉ ስሉ ተናግሯል።
አልፎ አልፎ ከሌላ ቦታ ዘልቆ ከረመኛ እንደዚህ በመሸምረት ውስጥ እየገቡ እየጎዱ ሰዎችን እንትን እያሉ የሚሄዱ ናቸው እንጂ አካባቢ ቦታ ይዞ ካምፕ ይዞ የኖረ አይደለም።
የአሜሪካ ድምጽ በስልክ ያነጋገራቸውና በስፍራው እንደነበሩ ገልጸው ለደህንነታቸው በመስጋት ስማቸው እንዳይጠቀስ ጠየቁ አንድ አስተያየት ሰጭም ታጣቂዎች ከክልሉ ሚሊሻ ጋር መጋጨታቸውን ተናግሯል። ታጣቂዎች ሰዎችን ስለመግደላቸውም ተናግሯል።
ትላልቅ መሳሪያ ያው ኮቴ ምናምን እያለ ነው ገባ ነው። እንግዲህ አንድ መኪና ቀድማ ነበረ። በጥር መኪና እኛ ከክፍት መኪና ወደዛ የሄድ ነበረ። ማምለቻ ስለለን ከፊትም ከኋላም ነበሩ። እንግዲህ ያው አንዱ ጋ ነበረ በኛ መኪና ወርቶ በቃ ልብሱ ምናምን አውልቆ አምባሳደር ኮት ምናምን ለብሶ ነበረ። አብሶ ምናምን ወደዛ ሲሄድ ያው ከኛ ክፍት ተጎዳ እሱ ብቻ ነው ሞተ ያሉ። ምትሄዱ ወዴት ነው ምናምን ሲጠይቁን ወደ ጉጂ ነው የምንሄደው ምናምን የትላንዱ ሰዎች ናቸው ምናምን ስል እኛ የትላንዱ ሳይሆን ወደ ጉጂ ነው የምንሄደው ምናምን ድረስ አለቅነን። እንግዲህ ብዙ በቃ ከሺህ በላይ ነው የነበሩ ሄሩ ግር ጫማ አውልቆ ምናምን ወሰዱ። እኛ ላይ ያደረሱ ነገር የለም። አንዱ ከኛ ሄደ አንዱ ሞቷል።
የወረዳው አስተዳዳሪው አቶ ጃርሶ ተኩስ የከፈቱት ኦነግ ሸኔ ያሏቸው ታጣቂ ቡድን አባላት ናቸው ብለዋል። የአካባቢውንም ሰላም ያውካሉ ስሉም ታጣቂ ቡድኑ ከሰዋል።
ሰላምን በማድረግ ሰውን ህይወት በማጥፋት ወንድም ይህን አባት እናትን እንኳን ሳይጠት ያው ባለፉት ሁለትና ሶስት አመታት ኦሮሚያ ውስጥ አልፋት የሚታይ ጉዳይ ነው። እሱ ደግሞ አካባቢውን በደንብ ረብሻል። ብዙ የልማት ስራዎችንም አስተጋብለዋል። አካባቢውን ለመረበሽ ሞክራል። በዛ ስባል ደግሞ እኛን ለራሳችን የጸጥታ ኃይሎችን ወደዛ ወስደን በሚጠብቅ እኛ ባለንበት መጥቶ ትኩስ ከፍተው ለምንድን ነው ይሄ ተጀመረው የሚባለው ጉዳይ ለሁሉም ግጭ ነው የሚመስለኝ። ይሄ የኦነግ ሸኔ ታጣቂ ኃይሎች ሰላምን በማወቅ ህዝቤን በመግደል ይሄ የተለመደ ነው። ምንም አለም ግጭ እንደሆነ አሁን የተጀመረ አዲስ ነገር አይደለም። ፀሐይ ሞቀ የትም ዓለም የሚያውቀው ጉዳይ ስለሆነ አዲስ ነገር አይደለም።
መከላከያ ሰራዊትና የኦሮሚያ ክልል ጸጥታ ኃይሎች ወደ አካባቢ መግባታቸውን የገለጹት አስተዳዳሪው አንጻራዊ ያሉት ሰላም ዛሬ መስፈኑን ተናግሯል። የኦሮሞ ነጻነት ሰራዊት በምዕራብ ጉጂ ዞን አካባቢዎች ያደርሳል ስለተባለው ጥቃትና ጉዳት ከዚህ ቀደም ተጠይቀው የመንግስት ጸጥታ ኃይሎችን ተጠያቂ አድርጓል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ሚኖሩት ኦዳተርቢም ቡድናቸው ለተከሰሰበት ጉዳይ ምላሽ እንዲሰጡ ሙከራ ያደረግን ነው። ሆኖም ከዚህ ቀደም በተመሳሳይ ጉዳይ በሰጡት ምላሽ ኃይሎቻችን በሲቪሎች ላይ ጥቃት አይፈጽሙ በማለት የሚሰነዘርበትን ውንጀላ ሲያጣጥል መቆየቱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ሆኗል። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን አንድ ዘገባ እንሻገር። በገውጥ መንገድ ለወሲብ ንግድ የሚዘዋወሩ ሰዎችን ለመታደግ ጊዜ ቁልፍ ነገር ነው። እነዚህ ሰዎችን በፍጥነት ደህንነቱ ወደ ተጠበቀ ስፍራ ማዘዋወርም እንዲሁ። የአሜሪካ ድምጽ የዋሽንግተን ከፍተኛ ሪፖርተር ካሮላይን ፐርቱሲ በዩናይትድ ስቴትስ የሚገኙና በህገወጥ የሰው ዝውውር የወሲብ ንግድ ሰለባ የሆኑ ሰዎችን በድብቅ የሚያጓጉዙ የበረራ ባለሙያዎችን ተከታትላ ያደረሰችንን ዘገባ ኤደን ገረሞ ታሰማናለች።
ይህ አውሮፕላን በሚያምር መልክዓ ምድር ላይ እያበረረ ነው። ይሁን እንጂ የአውሮፕላኑን ውስጥም ሆነ የበረራ ቁጥሩን እንዲሁም የአብራሪዎቹን መልክ ልናሳያችሁ አንችልም። ምክንያቱም ደግሞ አውሮፕላኑ በህገወጥ ዝውውር ለወሲብ ንግድ ለተዘጋጁ ሰዎች የነፍስ አድን ስራ የሚሰራ በመሆኑ ነው። ስሙ የማይጠቀሰው የአውሮፕላን አብራሪ ህገወጥ የወሲብ ንግድ ቀለበት ውስጥ ያሉት አለቆች ተጠቂዎቹን እንደ ምርት ነው የሚያዩዋቸው ይላል።
individual whether it's a boy
ሁሉም ሰው ወንድም ይሁን ሴት ህፃን ከ150 እስከ 200 ብር በአመት ይሸጣሉ።
በዚህ የተነሳ እነዚህ የጥቃት ሰለባዎች ሲያመልጡ ህገወጥ አዘዋዋሪዎቹ ሊያድኗቸው ይወጣሉ። ስለዚህም የማይታዩ መልአክት የተሰኙት አብራሪዎች ሲያስመልጧቸው ሁሉም ነገር በሚስጥር መያዝ አለበት። ከአብራሪዎች መካከል አንዱ እንዲህ ይላል።
So we work in coordination with the
ከነፍስ አድን ተቋማቱና ከህግ አስከባሪ አካላት በፍጥነትና በድብቅ ከጉዳት ሰዎችን ለመጠበቅ አብረን በትብብር ነው የምንሰራው። የት እንደምንሄድ ከየት እንደመጣን እንዲሁም የበረራ ቁጥራችን ሳይቀር ድረገጽ ላይ ተቆልፏል።
አብራሪዎቹ በማናቸውም ደቂቃ ለማብረር ዝግጁ ቢሆኑም በአማካኝ በየሁለት ሳምንቱ ሰዎችን ያድናሉ። ኬቲ በ12 ዓመቷ በህገወጥ የሰው አዘዋዋሪዎች ጉዳት የደረሰባት ሴት ስትሆን ሚስጥራዊ መላኮቹን ከጠላፊዎቿ ለማምለጥ በምትሞክርበት ወቅት አግኝታቸው ቢሆን ኖሮ ምኞቷ እንደነበር ትገልጻለች።
ሰው አገኘኝ አላገኘኝ ብዬ መጨነቅ ሳያስፈልገኝ መውጣት ፈልግ ነበር።
ኬቲና ሌሎች 6000 የሚደርሱ ሴቶች በአንድ ቤተ እምነት አማካኝነት በተቋቋመ ሴላ የነጻነት ቤት የተሰኘ ድርጅት አማካኝነት ህይወታቸው ካደጋ ተርፏል። ይሄ ተጎጂዎችን የሚቀበል ተቋም በፍሎሪዳ ነው የሚገኘው። የተቋሙ አጋር መስራች ላውሪስ ዊንክ የማይታዩ መልአኮች ታሪክ ቀያሪ ናቸው ይላሉ።
ከዚህ በፊት ቀጥሎ ያለው መልካሙ ነገር እነሱን ወደ አውቶቡሱ ማስገባት ነበር። ምክንያቱም ህገወጥ የሰው አዘዋዋሪዎች ብዙውን ጊዜ በአውቶቡስ ጣቢያዎች ውስጥ ስለሚውሉና ተጋላጮም ሰዎችን ስለሚፈልጉ ብዙ ጊዜም በቀላሉ እዚያ ስለሚያገኙዋቸው ነው።
ሞሊ ከአንድ አመት በፊት ወደ ሴላ ፍሪደም ሃውስ የመጣች ሲሆን ስለ ህገወጥ የወሲብ ንግድ ሰለባዎች ዝውውር መጽሐፍ አሳትማለች። እሷም ከማይታዩት መልአክቶች ጋር በድብቅ ማምለጥ የምትችልበት እድል ኖሯት ቢሆን ኖሮ በራስ መተማመኗ ይዳብር እንደነበር ትናገራለች።
አውሮፕላኑ አትላንታ ላይ እረፍት ያደረገ ሰዓት በጣም አስቸጋሪ ነበር። ምክንያቱም ለፍሪደም ሃውስ በአምሮ ምንም ዝግጁ አልነበርኩም። ዝም ብዬ ከአውሮፕላን ማረፊያው ጥዬ እንዳልሄድና ማንም ሊያውቅ እንደማይችል አላውቅም ነበር።
የማይታዩት መልአኮች በበጎ ፈቃደኝነት እንደ ሆሊና ኬቲ ያሉ ሴቶችን በክንፋቸው አስጠልለው ደህንነቱ ወደ ተጠበቀ ስፍራ ያደርሳሉ። ለኬሮላይን ፐርሲቲ ዘገባ አይደገረሞ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በዝግጅቶቻችን ላይ ማናቸውም አስተያየቶች ወይም ጥቆማዎችን ማድረስ የምትፈልጉ ሰዎች በኦፊሻላዊ ገጻችን እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ እና የትዊተር ገጻችን ላይ ልታገኙን ትችላላችሁ። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅታችን የሚሆነው ደግሞ በሺዎች የሚቆጠሩ ኢትዮጵያውያንን እየፈተነ ስለሚገኘው ጎርፍ ነው።
Thank you.
ባለፉት ሁለት ወራት በኢትዮጵያ በተከሰተው የውሃ መጥለቅለቅ ከ560 ሺህ በላይ ሰዎች መጎዳታቸውን የገለጸው የተባበሩት መንግስታት ድርጅት ከነዚህም 95 ሺዎቹ መፈናቀላቸውን በ93 ወረዳዎች ደግሞ የኮሌራ ወረርሽኝ መስፋፋቱን ገልጿል። የሰብል መሬቱ መጎዳቱና እንስሳት መሞታቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ አስታውቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ በበልጉ ዝናብ የሰዎች ሞት ማጋጠሙን አስታውሶ የደረሰው አደጋ ግን የተጠበቀውን ያክል የከፋ አይደለም ብሏል። በበልጉ ወቅት ከፍተኛ ዝናብ እንደሚኖር አስቀድሞ ማስጠንቀቁን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት በበኩሉ በቀጣይ ወራት ክረምት ከመደበኛ በላይ ዝናብ እንደሚኖር አመልክቷል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዟል።
በሚያዝያና በግንቦት ወራት ላይ በኢትዮጵያ 9 ክልሎችና በድሬዳዋ ከተማ አስተዳደር በተከሰተው ከባድ ዝናብና ጎርፍ ከ560 ሺህ በላይ ሰዎች ጉዳት እንደደረሰባቸው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ ወደ 95 ሺህ የሚጠጉት መፈናቀላቸውንና ከመካከላቸውም ወደ ቤታቸው የተመለሱ መኖራቸውን ኦቻ በዛሬ ሐሙስ መግለጫው አመልክቷል። በተጨማሪም 60 ሺህ ሄክታር ያህል የሰብል መሬት መጎዳቱን 3000 የሚደርሱ ከብቶችም መሞታቸውን አክሎ ገልጿል። በድምሩ በ93 ወረዳዎች የኮሌራ ወረርሽኝ መከሰቱንም የገለጸው ኦቻ የጎርፍ መጥለቅለቅ፣ የአካባቢ ጽዳትና የግል ንጽህና ጉድለት፣ የንጹህ መጠጥ ውሃ እጦትና የሰብአዊ ምላሽ ውስንነት ለበሽታው መስፋፋት አስተዋጽኦ ያደረገ ነው ሲል አመልክቷል። በነበረው የበልጉ ከባድ ዝናብ መኖሪያ ቤቶችና የህዝብ መሰረተ ልማቶችም ጉዳት እንደደረሰባቸው በሪፖርቱ ጠቅሷል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ ስራ አስፈጻሚ ተወካይ ዶክተር ፍራውል በቀለ የበልግ ዝናብ ያደረሰው ጉዳት የተጠበቀውን ያህል የከፋ አይደለም ብለዋል።
እንግዲህ በእኛ በኩል የበልግ ዝናብ ጉዳት ያደረሰል ተብሎ በተሰበ ደረጃ ጉዳት አላደረሰም። ጥሩ በልግ ነበር ለግብርና ለእንስሳ ለተለያዩ ነገሮች በጣም ጥሩ በልግ ማለት ይቻላል። የተለያዩ አይነት ሪፖርቶች ሊኖሩ ይችላሉ። በዚህ ደረጃ ወይ ደግሞ የተፈናቀሉ ሰዎች ለመግለጽ ያህል ከ5000 በታች በሚባል ደረጃ የተፈናቀሉ ሰዎች አሉ። እንግዲህ እነዚህ ሰዎችም ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ያደረጋቸው አንዳንድ ድጋፎች ቢኖሩም ክልሎች ናቸው ትልቁ ድርሻ የተጫወቱት ማለት ይፈልጋሉ።
እንዲያው የሞት አደጋዎችስ የደረሱ የሉም?
የሞቱ ሰዎች አሉ። ሞት ተብሎ የተመዘገበ አንድ ማዕከላዊ ኢትዮጵያ ሴንትራል ኢትዮጵያ የ6 ሰው ሞት መረጃ መጥቷል። ደቡብ ኢትዮጵያ ክልል ላይ ዲላ አካባቢ በጊዜው እንግዲህ የመጣልን መረጃ 3 ሰው የሚል ነው። የሞቱ ሰዎች ግን ጎርፍ ከመጠን በላይ ሆኖ የመጣ ችግር ሳይሆን አንዳንድ ክልሎች ላይ ምንድነው ተረዳ ነው እንስሳትን ለማዳን የገቡበት ሁኔታዎች አሉ። ሳይጠበቅ የማይሆን ቦታ ላይ ተጠልሎ የተወሰዱ አሉ። እንደ አዲስ አበባ ደግሞ 4 የሚል መረጃ አለ። መንገድ ላይ በመተኛት ሳይጠብቁ ሌሊት የመጣባቸው ሰዎች አሉ። በዚህ ምክንያት ሞት ተመዘገበ እንጂ ጎርፉ ከመጠን በላይ ሆኖ ለመቆጣጠር አስቸግሮ ወይ ቤት ገብቶ ወስዶ በሚል አይደለም።
በኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ የዘንድሮው የበልግ ወቅት ከፍተኛ የዝናብ መጠን እንደነበረውና ይህንም ኢንስቲትዩቱ አስቀድሞ ለባለድርሻ አካላት ማሳወቁን አውስተዋል።
በዚህ ባሳለፍነው የበልግ ወቅት ወይንም ከየካቲት እስከ ግንቦት በአብዛኛው የበልግ ዝናብ ተቀይሞ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው። እንደዚሁም ደግሞ 300 በሚደርሱ የሜትሮሎጂ ጣቢያዎች ላይ ወይንም ደግሞ 300 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 115 ሚሜ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ትንበያዎችና ምክረ ሀሳቦችን የምንሰጠው ወቅቶች ከመጀመራቸው አንድ ወር ቀደም ብለን ነው ማለት ነው የምንሰጠው። የምንሰጥበትን ምክንያት በተለይም በእያንዳንዱ ወቅት የሚኖር የዝናብ መጠንና ስርጭት መብዛትም ማነስም በሚኖርበት ወቅት ማህበረሰቡና የሚመለከታቸው አካላት በዛው ልክ ቅድመ ዝግጅት እንዲያደርጉና የተለያዩ የጥንቃቄ እርምጃዎችን እንዲወስዱ ለማስቻል ነው ማለት ነው። ስለዚህ የኢትዮጵያ ሜትሮሎጂ ኢንስቲትዩት
በኢትዮጵያ ካሉ 3 የዝናብ ወቅቶች አንዱ የሆነው የዘንድሮው የበልግ ዝናብ ለግብርናው ዘርፍ ጠቀሜታ ቢኖረውም በአንዳንድ አካባቢዎች በተለይ ቅጽበታዊ ጎርፍ በሰውና በንብረት ላይ ጉዳት ማድረሱንም ዶክተር አሳምነው ተሾመ ገልጸዋል።
የነበረው የዝናብ መጠንና ስርጭት ፋይዳው ወይም ጠቀሜታው በጣም ከፍተኛ ነበር ተብሎ ሊወሰድ ይችላል። ለግብርናው፣ ለውሃው፣ ለ አካባቢ ተበቃው የነበረው ተቀሜታ ከፍተኛ ነበር ማለት ነው። ነገር ግን በተለያዩ አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 115 ሚሜ ድግ ከበር መጠን ያለው ዝናብ የተመዘገበባቸው የሀገራችን አካባቢዎች ነበሩ ማለት ነው። ሁሉ ቦታ ላይ ከባድ መጠን ያለው ዝናብ ስለዘነበ ቀዘፋዊ ጎርፍ ይኖራል ማለት አይደለም። ከቦታ ቦታ የሚለያይበት ሁኔታ አለ ማለት ነው። ስለዚህ በአንዳንድ የሀገራችን አካባቢዎች ላይ የነበረው ከባድ መጠን ያለው ዝናብ በሰው ህይወት፣ በመሰረተ ልማትና በሌሎች ነገሮች ላይ እንደዚሁ አሉታዊ ተጽዕኖ አድርሷል ማለት ነው። ከአማራ ክልል ባቲን ብንወስድ እንደዚሁ አዲስ አበባ፣ ድሬዳዋ እንዲሁም ከመካከለኛው የኢትዮጵያ ክልል ሀላባ አካባቢ ራዲጆ ተብሎ የሚጠራ አካባቢ እንደዚሁም ደግሞ በጉጂም በቦረናም በሀገራችን ሶማሌ ክልል እንደዚሁ መጠነኛ የጎርፍ ክስተት የነበረው ከባድ መጠን ያለው ዝናብ መጠነኛ የጎርፍ ክስተት እንዲከሰት አስተዋጽኦ አድርጓል ማለት ነው።
በክረምት ወቅትም ከመደበኛ በላይ ዝናብ ሊኖር እንደሚችል የትንበያ ውጤቶች እንደሚያመለክቱ የገለጹት ዶክተር አሳምነው የጥንቃቄ መልእክትም አስተላልፈዋል።
እንግዲህ ክረምት የምንለው ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ ለአብዛኛው የሀገራችን አካባቢዎች ማለትም ለትግራይ፣ ለአፋር ክልል፣ ለአማራ ክልል፣ ለቤንሻንጉል ጉሙዝ ክልል፣ ለአብዛኛው የኦሮሚያ ክልል ዞኖች፣ ለጋምቤላና ለደቡብ ምዕራብ የሀገራችን አካባቢዎች እንደ ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 85% የሚደርስ የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። በክረምቱ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖር ትንበያ ተሰጥቷል ማለት ነው። እንግዲህ በሀገር አቀፍ ደረጃ በተለይም በበልግና በክረምት ወቅት በተደጋጋሚነት የጎርፍ ተጋላጭ ናቸው ተብለው የተለዩ አካባቢዎች ወይም ተፋሰሶች አሉ ማለት ነው። ለአብነትም እንደ አዋሽ ተፋሰስ፣ የስምጥ ሸለቆ ተፋሰስ፣ የኦሞ ግቤና የአባይ ተፋሰስ እነዚህ በተለይም በክረምት ወቅት ከሚኖሩ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በመነሳት ቅጽበታዊ ጎርፍ የሚከሰትባቸው አካባቢዎች ናቸው ማለት ነው። ስለዚህ በእነዚህ አካባቢዎች ላይ እንግዲህ ከወዲሁ የቅርብ ክትትል ማድረግ ያስፈልጋል ማለት ነው። በተጨማሪም እንግዲህ ቅጽበታዊ ጎርፍ አብዛኛውን ጊዜ ደግሞ የሚከሰተው በከተሞች አካባቢ ነው ማለት ነው። በከተሞች አካባቢ በየአካባቢው ያሉ የውሃ ማፈሰሻ ቱቦዎችን በአግባቡ ማጽዳትና መንከባከብ ያስፈልጋል ማለት ነው።
የአደጋ ስጋት አመራር ኮሚሽን ለክረምት ወቅት የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ የኮሚሽኑ የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ ስራ አስፈጻሚ ተወካይ ዶክተር ፍራውል በቀለ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደሙት ዘገባዎች አመሰግናለሁ። በመቀጠል ደግሞ ከዩናይትድ ስቴትስ ምርጫ ጋር የተገናኙ ዘገባዎችን እናሰማችኋለን። በኒውዮርክ ፍርድ ቤት ያስቻሉት ከህዝብ የተውጣጡ ዳኞች የቀድሞው ፕሬዚደንት ዶናልድ ትራምፕ በቀረቡባቸው ክሶች በሙሉ የጥፋተኝነት ውሳኔን ሰጥተዋል። ትራምፕ የተከሰሱት እንደ አውሮፓውያን አቆጣጠር በ2016 ዓ.ም በተካሄደው ምርጫ ውጤት ላይ ተጽዕኖ ለማሳደር ብለው ለወሲባዊ ፊልም ተዋናይቱ ስቶርሚ ዳንኤልስ ገንዘብ መክፈላቸውን ከንግድ ድርጅታቸው ዶሴ ደብቀዋል ተብሎ ሲሆን ከህዝብ የተውጣጡ ዳኞች ችሎቱ ትላንት ሐሙስ ውሳኔ ላይ ሰጥቷል። ቲና ትሬን ከኒውዮርክ ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
ዶናልድ ትራምፕ በቀረቡባቸው በ34ቱም ክሶች ጥፋተኛ ተብለዋል። በኒውዮርኩ ፍርድ ቤት የተሰየሙት ከህዝብ የተውጣጡት ዳኞች ከዚህ ውሳኔ ላይ የደረሱት ከሁለት ቀን ላነሰ ጊዜ ከተነጋገሩበት በኋላ ሲሆን በወንጀል ተከሶ ፍርድ ቤት በመቅረብ የመጀመሪያ የዩናይትድ ስቴትስ ፕሬዚደንት የሆኑት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ.ም ከተካሄደው ፕሬዚደንታዊ ምርጫ አስቀድሞ ሊጎዳቸው የሚችል መረጃን ለማሳፈን በንግድ ድርጅታቸው ሰነዶች ላይ የማጭበርበር ተግባር ፈጽመዋል ተብለው በቀረቡባቸው የወንጀል ክሶች በሙሉ ነው ጥፋተኛ የተባሉት። በመጪው ህዳር ወር በሚካሄደው ፕሬዝደንታዊ ምርጫ የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት ትራምፕ ከህዝብ የተውጣጡት ዳኞች የሰጡትን ውሳኔ ከሰሙ በኋላ ከችሎቱ ወጥተው የኔ ነጣ የምርጫው ዕለት ቀን መራጮች ይወስኑታል ብለዋል።
This is a rigged, disgraceful trial. The real verdict is going to be November 5th by the people.
ይሄ አሰተኛና አሳፋሪ የፍርድ ሂደት ነው። ወነተኛውን ፍርድ ህዳር 5 ሲመጣ ህዝቡ ይሰጣል።
የቨርጂኒያ ዩኒቨርሲቲዋ ፕሮፌሰር ባርባራ ፔሪ ትራምፕ ራሳቸው ድምጽ መስጠት የማይችሉበት ሁኔታ ሊኖር እንደሚችል ነው የሚያስረዱት።
It would be the case that if he maintains his residency in
Florida, በከባድ ወንጀል ጥፋተኛ ተብሎ የተፈረደበት ሰው ድምጽ መስጠት አይፈቀድለትም። ስለዚህ እሳቸው ፍሎሪዳ ውስጥ መኖራቸውን ከቀጠሉ ለራሳቸው ድምጽ መስጠት አይችሉም።
የጥፋተኝነት ውሳኔውን ተከትሎ የፕሬዝዳንት ጆ ባይደን የምርጫ ዘመቻ ባወጣው መግለጫ ማንንም ከህግ በላይ እንዳልሆነ ዛሬ ኒውዮርክ ላይ ታይቷል ብሏል። ቀድሞ የፌደራል አቃቤ ህግ የነበሩት አሁን በኒውዮርክ የህግ ትምህርት ቤት ፕሮፌሰሩ ስቲቨን ኮሃን ከህዝብ የተውጣጡት የዳኞች ሸንጎ የሰጠው ውሳኔ እንዳላስገረማቸው ገልጸዋል።
The legal reality is either you believe in the jury system or you don't. And I happen to
ከህጉ አቋያ ያለውን እውነታ ስንመለከት ጥያቄው ከህዝብ በተመረጡ ዳኞች ስርዓት እናምናለን ወይስ አናምንበትም ነው። እኔ በህዝብ በተመረጡ ዳኞች ስርዓቱን አምናለሁ። የፍርድ ሂደቱ ተከናውኗል። በጥንቃቄ አንዳንዴም ካለ እንከን በሚባል ደረጃ ነው የተከናወነው። በይግባኝ የሚነሱ ችግሮች አይኖሩም ማለት ግን አይደለም። ሁሌም ቢሆን ይግባኝ ላይ የሚነሳ ጉዳይ ይኖራል። ያልተጠበቀ ነገር ሊከሰት ይችላል።
በቀድሞ ፕሬዝዳንት ላይ በቀረቡት ክሶች 6 ሳምንታት በፈጀው የክስ ሂደት 22 ምስክሮች ቃላቸውን ሰጥተዋል። National Inquirer የተባለው ጋዜጣ አዘጋጅ የነበሩ ትራምፕን የሚተቹ ዜናዎችን እንዴት እንዳፈኑ አስረድተዋል። የወሲባዊ ፊልም ተዋናይቱ ስቶርሚ ዳንኤልስ ከትራምፕ ጋር ነበረኝ ስላለችውና እሳቸው ግን ሐሰት ሲሉ ስላስተባበሉት ወሲባዊ ግንኙነት እንዳላወራ ገንዘብ ተከፍሎኛል ብላለች። የቀድሞ የትራምፕ ነገረ ፈጅ ማይክል ኮሃን እሳቸውን ወክዬ ገንዘቡን ለስቶርሚ የከፈልኩ እኔ ነኝ ሲሉ ቃል ሰጥተዋል። የኒውዮርክ ማንሃተን ወረዳ አቃቤ ሕግ አልቨን ብራግ ከህዝብ የተውጣጡት ዳኞች የተሰጡትን የመስክር ቃሎችና ህጉን ተከትለው ውሳኔያቸውን ሰጥተዋል ብለዋል።
While this defendant may be unlike any other in American history
እኚህ ተከሳሽ ምናልባት በአሜሪካ ታሪክ አምሳያ የሌላቸው ሊሆኑ ቢችሉም ከዚህ የፍርድ ሂደት እነሆ ዛሬ ደግሞ ከዚህ የዳኞች ውሳኔ ላይ ደርሰናል። ይህን ያደረግነው በማናቸውም ፍርድ ቤት በሚመጣ ክስ እንደምናደርገው ሁሉ ካለምንም ፍራቻም ሆነ አድላዊነት እውነቱንና ህጉን ተከትለን ነው።
ፍርድ ቤቱ የቅጣት ውሳኔውን ሊሰጥ እንደ አውሮፓውያን የዘመን አቆጣጠር ለሐምሌ 11 ወይም እንደ ኢትዮጵያ አቆጣጠር ለሐምሌ 4 ቀን ቀጠሮ ሰጥቷል። ይህም ሪፐብሊካን ፓርቲው ዶናልድ ትራምፕን ፕሬዝዳንታዊ እጩ አድርጎ እንደሚመርጥ ከሚጠበቀው ዊስኮንሰን ክፍለ ግዛት ላይ ከሚካሄደው የፓርቲው ጉባኤ በጥቂት ቀናት ቀደም ብሎ መሆኑ ነው።
ቆንጅታዬን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ የፕሬዝዳንትነት እጩዎች ጆ ባይደን እና ዶናልድ ትራምፕ በቅሬታ አካላት ነዳጅ አመራረትና የአየር ንብረት ለውጥን ለመዋጋት ወደ ንጹህ የአየር ኃይል ምንጭ አቅርቦት መሸጋገር አስፈላጊነት ላይ በጣም የተለያየ አመለካከት አላቸው። የአሜሪካ ድምጿ ቬሮኒካ ባልድራስ ኢግሌሲያስ እያንዳንዱ እጩ የቆመበትንና በድጋሚ ከተመረጡ የሚያሸንፏቸውን አጀንዳዎች ቃኝታለች። ኤደን ገረመው እንደሚከተለው አቀናብሯለች።
ፕሬዝዳንት ጆ ባይደን በቢሮአቸው በቆዩባቸው አመታት በአየር ንብረት ለውጥ ዙሪያ ያላቸውን አቋም ግልጽ አድርገዋል።
My administration, the United States, has treated this crisis.
ዩናይትድ ስቴትስ ይህን ቀውስ ቢሮ ከያዝንበት ጊዜ ጀምሮ በእኔ አስተዳደር ለኛ ብቻ ሳይሆን ለመላው የሰው ልጅ ስጋት አድርጋ ይዛዋለች።
ባይደን የፀሐይና የንፋስ ኃይል አማራጮችን አስፋፍቷል። በተጨማሪም በፌደራል መሬቶች ላይ የዘይትና የጋዝ ልማቶች ላይም ገደብ አስቀምጧል። ይሁን እንጂ የአካባቢ ጥበቃ ቀስቀሾች ተጨማሪ ይፈልጋሉ። ኮሊን ሪስ በዩናይትድ ስቴትስ የዘይት ለውጥ ዘመቻ ዳይሬክተር ናቸው።
Apart from just climate change, we have very rare birds and species across the America.
ከአየር ንብረት ለውጥ በተጨማሪ በዚህ ቁፋሮ ከፍተኛ ተጽዕኖ ያደረባቸው በምዕራባዊ የአሜሪካ ክፍል በጣም ብርቅዬ ወፎችና ዝርያዎች አሉን። በቀላሉ የቅሪታ አካል ነዳጆችን ሳይቀንስ ንጹህ ኃይልን ማበልጸግ ብቻውን በቂ አይሆንም።
ሪስ ባይደን በመጪው ህዳር ድምጽ ከፈለጉ ተጨማሪ ለውጦችን ማድረግ አለባቸው ይላሉ።
It's critical that he take action to show that he's actually willing to confront fossil fuels.
ከቅሪታ አካል ነዳጆች ጉዳይን ለመጋፈጥ ፍቃደኛ መሆኑን በማሳየት እርምጃ መውሰዱ በጣም አስፈላጊ ነው። ምክንያቱም ይህ በእውነቱ የአካባቢ ጥቃት ባለሙያዎችን የሚያነቃቃ ነው። በህዳር ወር በቸልታ ለምርጫ ከመውጣት ይልቅ እሱን ከመምረጥ እስከ ጓደኞቻቸውን በንቃት መመልመልና በሮችን ማንኳኳት የሚያደርሳቸውም ነው።
የቀድሞ ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ለመመለስ ፍጹም የተለየ አጀንዳ ነው ያላቸው።
We're going to drill baby drill right away. Drill baby drill.
ልንቦረቦረው ነው፣ ወዲያውኑ ነው የምንቦረቦረው ውዶች፣ መቦርቦር መቦርቦር።
የዩናይትድ ስቴትስ የበጀትና የፋይናንስ ኮሚቴ ዶናልድ ትራምፕ የዘይት አምራች ኩባንያዎች 1 ቢሊዮን ዶላር ለምርጫ ዘመቻቸው ከለገሱ የዩናይትድ ስቴትስ ፕሬዝዳንት ሆነው ሲመረጡ ሁሉንም የአካባቢ ጥበቃ ሕጎች ለመቀልበስ ቃል ገብቷል የሚለውን ክስ በመመርመር ላይ ይገኛሉ። በእርግጠኝነት ግን የዘይትና የነዳጁ ዘርፍ በትራምፕ አስተዳደር አድጎ የነበረ መሆኑ ግልጽ ነው ይላሉ የገባሬ ሰናዩ የምዕራብ ኃይል ትብብር ፕሬዝዳንት ኬትሊን ስግማ።
ፕሬዝዳንት ትራምፕ ቻምፒየንድ domestic oil and natural gas.
ፕሬዝዳንት ትራምፕ የሀገር ውስጥ ዘይትና የተፈጥሮ ጋዝን በመደገፍ ዩናይትድ ስቴትስን የኃይል ልዕለ ኃይል በማድረግ ተሳክቶላቸዋል። እናም እዛ ደረጃ ላይ ደርሰናል።
ምንም እንኳን የኃይል ኢንዱስትሪው በባይደን ላይ ሂስ ቢያቀርብም ዋይት ሃውስ አሸንፎ ከገቡት ከማናቸውም ጋር እንደሚሰራ ሲግማ ይናገራሉ።
የባይደን አስተዳደር እንደገና ከተመረጠ በቅድሚያ የሚቻለውን ያህል ቁጥጥር ሊያደርግ እናም ምናልባት በሁለተኛ ዙር ደግሞ ወደ ኋላ ይል ይሆናል ብለን ተስፋ አድርገን ነበር። በትራምፕ አስተዳደር ከእነዚህ መካከል አንዳንዶቹ ይቀለበሳሉ ብለን ተስፋ አድርገናል።
ተንታኞች የምርጫው ውጤት ዩናይትድ ስቴትስ በአየር ንብረት ለውጥ መሪነቷ ላይ ተጽዕኖ የሚያሳድር በመሆኑ ሀገራዊና ዓለም አቀፍ ተጽዕኖ እንደሚኖረው ይጠብቃሉ። ለቬሮኒካ ባልደራስ ኤግሊሲያስ ዘገባ አደን ገረሞ ከዋሽንግተን ዲሲ።
እድንና መሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ዛምቢያ አንድ ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት እያደረገች ትገኛለች። ይሄንን ዘገባ ደግሞ እንግዶ ልጅ ያስደምጣናል።
ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። በእንደ አውሮፓን አቆጣጠር 2024 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በእድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች።
በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሑፎችንም አነበብኩኝ። በርካታ ቪዲዮዎችንም ተመለከትኩ። ሰዎችንም አወኩኝ። እንደ ማላላ ዩሱፍዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምጻቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ።
ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች።
I joined an organization called the Media Network on Child Rights and Development.
ለህፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብበት ጉዳይ ነው፣ ምክንያቱም ሚዲያ ትልቅ ኃይል አለው።
The Future of Media የተሰኘው ፕሮጀክት የናታሻ ሐሳብ ሲሆን ወጣቶች ሚዲያን በመጠቀም ድምጻቸውን እንዲያሰሙ ታበረታታለች። ናታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች።
I realized that it can be quite a lot to do and handle as a president and as a young
person. እንደ ፕሬዝዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጠር የምችለው ተጽዕኖ ግልጽ አደረገልኝ። ንግግር የሚያደርገ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ። አዎ፣ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን በየዘላለው።
ናታሻ መሪ ለመሆን ያላትን ህልም እውን እንድታደርግ በቅርቧ ያሉ ሰዎች ደግፈዋታል። ቻሪቲ ቤሳ ሙዋንሳ የናታሻ እናት ናቸው።
ፍላጎትና ቁርጠኝነትን ያዳበረችው ገና የሰባት ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም መሆኗ ያኔ የጀመረ ነው።
ጆሴፍ ሉንጉ ደግሞ ጓደኛዋ ነው።
She's someone who's very confident, who's not afraid to voice.
በራሷ የምትተማመን ነች። ሐሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች። ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ተናግራለች።
One of the worst diseases is
ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለይተናው ቀድሞ ደስራ መግባት አለብን።
በዛምቢያ ያሉ ወጣቶች በአመራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች።
እንግዶን እናመሰግናለን። በመቀጠል ደግሞ ወደ ሌላኛው አፍሪካዊት ሀገር ናይጄሪያ እናቀናለን። በናይጄሪያ የወጣቶችን የፖለቲካ ተሳትፎ ማነቆዎች ለማስወገድ እየተደረገ ስለሚገኘው ጥረት ደግሞ አሉላ ከበደ ይነግረናል።
በፖለቲካው ጎራ የምሳተፍ ፍላጎት ይዞ የተነሳው ጄፍሪ ኔቶቹኮ ኖኮሎ በተወለደባት ደቡብ ምስራቅ ናይጄሪያዊቱ የኡጎቦባ ከተማ ህዝባዊ ዲሞክራሲያዊ ፓርቲ በተባለው የፖለቲካ ድርጅት ውስጥ የወጣት ክንፉን ይመራል። የ29 ዓመቱ የህግ ባለሙያ በድርጅት ውስጥ ያለው ኃላፊነት በሀገሪቱ ፓርላማ መቀመጫ ለመያዝ በሚደረገው ምርጫ ለመሳተፍ ላደረበት ፍላጎት በር ይከፍትልኛል ብሎ ያምናል።
No, so at this time I've not contested election and it's very
ስለሆነም በአሁኑ ወቅት በመርጫው ድድሩ አልተሳተፍኩም። ይህም ሁን ተብሎና በወጉ ታስቦበት የተደረገ ነው። ለዚህም ህይወቴ ራሱ ጥሩ ማሳያ ይሆናል ብዬ አስባለሁ። እናም የምከተለው ፍኖተ ካርታ አለ። እንደ እውነቱ በሚቀጥለው ምርጫ ተወዳዳሪ ሆኜ እንድቀርብ እድል እንደሚሰጠኝ አምናለሁ።
ይሁን እንጂ ሁኔታው የሚጠይቀው ዋጋ ግን በጅጉ ከፍ ያለ ሊሆን ይችላል።
From 1999 to date, my town of over 21 villages has never
ከሃንድ በላይ መንደሮች ያሏት ያደኩባት ከተማ ከ1999 አንስቶ እስከ ዛሬ ድረስ አንድ የግዛት ኮሚሽነር እንኳን የማፍራት እድል አላገኘችም። ከተማዬ በፓርላማው ማለትም በተወካዮች ምክር ቤቱም ሆነ በእንደራሴዎች ምክር ቤት በሁለቱም ችላ ተብላለች። በእርግጥ የፖለቲካ ውክልና ያውቅም። ስለዚህ በበኩሌ ራሴን ተፎካካሪ አድርጌ ለማቅረብ ወስኛለሁ።
ኖኮሎ ለስኬት ለመብቃት ተስፋ አሳድረዋል። ሆኖም ምንም እንኳን ናይጄሪያ በወጣትነት እድሜ ክልል ያሉ ዜጎቿ ቁጥር ከፍተኛ ቢሆንም በምርጫ ተወዳድረው ለስልጣን መንበር የሚበቁት ወጣቶቿ ግን በጣም ጥቂት ናቸው። ባለፈው ዓመት ለምርጫ ከቀረቡት 360 የፓርላማ መቀመጫዎች ከ4% በታችም ብቻ ነው ወጣቶቹ አሸንፈው ለመያዝ የበቁት። ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተካሄደው ምርጫ ጋር ሲነጻጸር የ1% ጭማሪ ያሳይቷል። የምርጫው ድርጅቶች የሚጠይቁት ከፍተኛ ወጪ፣ ተቋማዊ መስናክሎችና ግዴለሽነት የወጣቶች ተሳትፎና ውክልና እንዲህ አናሳ እንዲሆን ካደረጉት ዋና ዋና ምክንያቶች ውስጥ ናቸው።
The cost of nomination forms have continued to increase. Even the parties that are supposed to be for the people
እጩዎቹን መመዝገቢያ ቅጾች ዋጋ በየጊዜው መናሩን ቀጥሏል። ጨርሶ አይገባኝም። ሌላው ቀርቶ ለህዝብ መቆም ያለባቸው ፓርቲዎች ሳይቀሩ እነኚህ ቅጾች በ20ና በ30 ሚሊዮን ናይራ እየቸበቸቡ ነው። ምን ማለት እንዳለብኝ ግራ ገብቶኛል። ችግሮችን የመፍታት ፍላጎት እንዳለው ማስመሰል በጣም አስቂኝ ከሆኑት ሙከራዎች ውስጥ አንዱ ነው።
እንደ አውሮፓውያን የዘመን አቆጣጠር በ2018 ናይጄሪያ የወጣቶችን ተሳትፎ ለማሳደግ የምርጫ ተፎካካሪ ሆኖ ለመቅረብ የሚያስፈልጉትን ጥብቅ ህገ መንግስታዊ የእድሜ መስፈርቶች የሚያላላ ህግ አወጣች። ነገር ግን ለህጎች ከበሬታ የሚሟገተው ይጋ አፍሪካ የተሰኘው ለትርፍ ያልቆመ አፍቃሪ ዲሞክራሲ ድርጅት የፕሮግራም ኃላፊ ኦሊኒያን ሳኑሲ እንዳስረዱት ከአመታት በኋላም የታየው መሻሻል ግን ከግምት የማይገባ ነው።
Despite the Naughty Young Terrell Act, which came into law, there are still challenges for young people to
የምርጫ ተፎካካሪ ለመሆን መቼም ገና ያልደረሰ ልጅ አይኮንም የሚል መጠሪያ የተሰጠው የምርጫ ድንጋጌ ቢጸድቅም አሁንም ግን ወጣቶች በተግባር ተሰማርተው ህገ መንግስታዊ ለውጡ በፈጠረው እድል ተጠቃሚ ለመሆን በሚንቀሳቀሱበት ወቅት የሚገጥሟቸው ፈተናዎች አሉ። በፖለቲካው መድረክ ላይ ለመሳተፍ ፍላጎት ያላቸው ወጣቶች በማዘጋጀት ላይ ትኩረት ያደረጉ በተከታታይ የሚሰጡ መርሃ ግብሮች አሉ። ይህም በመሰረቱ በሀገሪቱ ባሉት ዋና ዋና ጉዳዮች ላይ የተመረኮዘ የምርጫ ዘመቻዎችን የማካሄድ አቅም ማሳደግ ነው።
ይህ በእንዲህ እንዳለ ባሳለፍነው የካቲት ወር ከተለያዩ የፖለቲካ ፓርቲዎች የተውጣጡ ወጣት መሪዎችና የሲቪል ማህበረሰብ ተወካዮች በምርጫና በሹመት የሚገኙ የኃላፊነት ቦታዎች ውስጥ በ35% ወጣቶች እንዲካተቱ ለመጠየቅ አቡጃ ላይ ተገናኝተው መክረዋል። በፖለቲካው መሳተፍ ለሚፈልጉ ወጣቶች የሚጠየቀው ክፍያም እንዲቀር ሲሉ ተወያይተዋል። ይሁንና አያሌ ወጣቶች በእድሜ ከፍ ላሉት ያደላል በሚሉት ስርዓት የተነሳ በምርጫ ዘመቻዎቹ ተሳትፈው ለማሸነፍ አሁንም በእጅጉ ይቸገራሉ።
የተከበራችሁ ተመልካቾቻችንና አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በምህንድስናው አብሮኝ የቆየው ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። መልካም የሳምንት ማገባደጃ ይሁንላችሁ። መልካም ምሽት። ደህና ደሩ። Thank you.